ይህ በምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። ሰላምታችን በእያላችሁበት ስፍራ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ ይያልን። የዛሬውን ዝግጅታችንን እንጀምራለን። በዛሬው ዝግጅታችን እንደተለመደው የገላትያ መልእክት ጥናታችንን እንቀጥላለን ማለት ነው። እዚህን ጊዜ ራዲዮናችሁን ከፍታችሁ ወደ ጸጋ ዙፋኑ እየቀረባችሁ ሁላችሁንም እግዚአብሔር እንደሚባርካችሁ በጸጋውም ደግሞ አትረፍርፎ ጌታ በረከቱን እንደሚሰጣችሁ እምነታችን ነው። ለኛም እግዚአብሔር በዚህ ስፍራ ይባርከናል። አዎ ተዘጋጅተን ወደ እርሱ ጸጋ ዙፋን እንቅረብ። በዚህ በዛሬው ትምህርታችን በእውነት ለእያንዳንዳችን የሚሆንን ስንቅ እግዚአብሔር አለው። ሳይናገረን አያልፍም፣ ሳያስተካክለን አያልፍም። እስቲ ዝግጁዎች ሆነን እንቅረብ። የእግዚአብሔር ምሕረት ብዙ ነው እያልን ከወንድማችን ታደሰ ሼቴ ጋራ እስቲ እናገር።
የእግዚአብሔር ምሕረት ብዙ ታሞች ማገር ጀርባዝ ለመሸገ አዳዝ ማንሳት ደም የእግዚአብሔር ምሕረት ብዙ ታሞች ማገር ጀርባዝ ለመሸገ አዳዝ ማንሳት ደም ተመስገን ጌታዬ ለዚያደረስከኝ አንተ አይደለህ አንተ አይደለህ
ወዳጆቼ፣ ይህ ዘማሪ ወንድማችን ታደሰ ሼቴ ወደ ጌታ ተሰብስቧል። አርፏል ማለት ነው። ምናልባት ሳታዝኑ አትቀሩ። በዚህ ምድር ላይ ብንቆይ ብዙ ኃጢአትን እናከማቻለን። እርምጃችን ከእግዚአብሔር ጋር ካልተስተካከለ ጥሩ አይሆንም። አዎ ለታደሰ የሚበጅ ነገር ሆኖለታል። ማዘን አይገባንም። የዘመረው ያገለገለውን ለእግዚአብሔርም ደግሞ የሮጠለትን ጌታ ይህንን በፊት ለፊት አግኝቶታል። እግዚአብሔር ይክበር ይመስገን። እኔና እናንተ ዛሬ ስለ ራሳችን ማሰብ አለብን። ስለ ታደሰ ሼቴ ስለ ዘማሪ ማሰብ የለብንም። እኔና እናንተ ደግሞ በቀረው ጊዜያችን በቀሩት ዓመታት ሁሉ ከእግዚአብሔር ጋር እርምጃችንን እንዴት ማስተካከል እንዳለብን ማሰብ አለብን። ካልተስተካከልን፣ ከእግዚአብሔር ጋር እርምጃችንን ደግሞ ካላደረግን፣ ድንገት ብንጠራ ወደ እርሱ ብንሰበሰብ ያን ጊዜ አሳዛኝ ይሆናል። ሞትን የምንለው ያን ጊዜ ነው። ታደሰ ሼቴ ከዚህ ዓለም መከራ ሁሉ አረፈ፣ አንቀላፋ። ኢየሱስ ክርስቶስ በክብር በሚገለጥበት ቀን ደግሞ ያስነሳዋል። እግዚአብሔር ይክበር ይመስገን። እስቲ ዝማሬውን እናድምጥ።
አይገርማችሁ ሞይ ወገኖች ይልዑራም ለቋራው እስምሩ ለጌታ ይግሩ ነውለታ አይ ይገርማችሁ ወይ ወገኖች እኔ ሁላም ላቋረው እኔ ዘምሩ ለጌታ ይግብዩን ውለታ
ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግናለን እንወዳለን እናከብራለን በሕይወታችን ዘመን ሁሉ አንተ ያደረክልን ውለታ ፈጽሞ እግዚአብሔር ሆይ ተቆጥሮ የሚያልቅ አይደለም። በዚህች ቀን ውስጥ እንኳን እግዚአብሔር አምላካችን ሆይ በመውጣታችንና በመግባታችን ያደረክልን ነገር እግሮቻችን በረገጡበት ስፍራ ሁሉ ያደረክልን እንክብካቤ የሰጠህን ጤንነትና መልካም አየር እግዚአብሔር ሆይ ሳንቲም ሳንከፍልበት ስላገኘነው የፀሐይ ብርሃን ሁሉ ክብር ተመስገን። በእውነት እግዚአብሔር ሆይ በዚህች ምሽት በምስጋና እንደበት በምስጋና ልብ ወደፊትህን ቀርባለን። ከከናፍርቶቻችን የሚወጡትን የምስጋና ቃላትን አንተ እግዚአብሔር ሆይ አትንቅም። ጌታዬ ክብር ተመስገን። በእውነት በዚህ ምሽት ደግሞ ቃልህ ወደ ቤታችን መጥቷል። ቃልህ ወደ ልባችን ቀርቧል። ስትጠራንሳል ስትናገረንሳል ከዚህ ከመልካሙ የምስራች ወንጌል ጥሪ ጌታዬ ሆይ ፈቀቅ እንዳንል ወደ እውነትህ ደግሞ እግዚአብሔር ሆይ መጠጋትና አንድ ርምጃ ደግሞ እግዚአብሔር ሆይ ወደ አንተ ከፍ ማለት እንድንችል አንተ እርዳን። በሕይወታችን ሁሉ አንተ እንድታሳድገን ይህንን መንፈሳዊ ምግብ እየበላን እግዚአብሔር ሆይ ማደግ እንድንችል አንተ እጃችንን ያዝ። በእውነት ሶራሱን ማስተካከል ቢችል ኖሮ ሶራሱን መጠገን ቢችል ኖሮ ባለጠጋዎች ይበልጡን ነበር። ገንዘብ ያላቸው እግዚአብሔር ሆይ ይበልጡን ነበር። አንተ ግን ሳታዳላ ለሁሉም ያንተን የማዳን ወንጌል ስለምትሰጥ እጅግ አድርገንና መሰግነሃለን። እግዚአብሔር አባታችንና አምላካችን ሆይ እነሆ የሞት ዘመናችን በሚቀርብበት ጊዜ ሁሉ በመልካም አቋም ካንተ ጋራ እርምጃችንን አስተካክለን እንድንገኝ ደግሞ አንተ እርዳን። አቤቱ አምላካችን ሆይ ከነ ጉድፋችን ከነ ኃጢአታችን እግዚአብሔር ሆይ ከዚህች ዓለም እንዳንለይ ነገር ግን አንተን አምነን በልጅህ በጌታ በኢየሱስ ክርስቶስ ደም ታጥበንና ነስተን ወደ አንተ ደግሞ መሰብሰብ እንድንችል እርዳን። እያንዳንዳችንን በምህረትህ ደግሞ ስለምትገናኘን ክብር ተመስገን። ልንማር ያልነውን ቃልህን ደግሞ በእውነት ባርክልን። እግዚአብሔር ሆይ በጨለማ ዓለም ውስጥ ያሉትን በድንግዝግዝ ብርሃን ውስጥ ያሉትን እውነትህን ያልተረዱትን ወገኖች ደግሞ በዚህች ምሽት በቃል አማካይነት ወደ አንተ እንድጠራቸው የልባቸውንም በር አንኳክተው ወደ እነርሱ እንድትገባ ከእነርሱም ጋር ደግሞ ራት እንድትበላ ኢየሱስ ክርስቶስ በዚህ ሰዓት እንለምንሃለን። ሰዓቱንም ሁሉ ባርክልን። ስለ ዘላለማዊና ስለ ሕያው ስም ስትል ስማን። አሜን። ጌታ የተወደዳችሁ አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከገላትያ መልእክት ምዕራፍ 3 ስለ ገላትያ ሰዎች የሕይወት ልምምድ ስንመለከት እንደነበር ታስታውሳላችሁ። በዚያ ውስጥ እግዚአብሔር ወንጌልን ለአብርሃም አስቀድሞ ሰበከ የሚለውን ተመልክተን ሰዎች መቼ ነው እንደዚህ እግዚአብሔር ያደረገው የሚለውን ክርክር ስለማንሳታቸውና መልሱንም ስለመስጠታችን በዚያም ደግሞ አለፍ ብለን እግዚአብሔር ለአብርሃም ይህን ያደረገለት ገና ሕጉ ከመሰጠቱ በፊት እንደነበረና ቃል ኪዳኑን ያደረገው አብርሃም መልካም ነገር ስላደረገ አይደለም ብለን አንተ ብታምንብኝና ብትታመንብኝ እኔ ደግሞ ይህን አደርግልሃለሁ በማለት እንደነበር እግዚአብሔር ለአብርሃም የተናገረው መጥቀሳችን ይታወሳል። አብርሃም ደግሞ ጌታ ሆይ አምናለሁ ማለቱንም በትምርታችን ውስጥ መጠቃቀሳችን የሚታወስ ነው። ዛሬ እንግዲህ ለትምርታችን ያመቸን ዘንድ ወደ ኋላ መለስ ብለን ከቁጥር 8 ትላንትና የተነጋገርነውን እንጀምራለን ማለት ነው። ይህ እንግዲህ አንዳንድ ነጥቦችን እንድትይዙ ያመቻቸዋል ማለት ነው። እስቲ አሁን መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ገላትያ ምዕራፍ 3 ቁጥር 8ን ተመልከቱ። ይህንን በትላንትናው ምሽት ጊዜ መመልከታችን ወይም መማራችን የሚታወስ ነው። ገላትያ ምዕራፍ 3 ቁጥር 8ን ተመልከቱ። ወዳጆች እምነታችን ጽኑ መሰረት ላይ ያር እግዚአብሔር ይፈልጋል አይደለም እንዴ? አሁን አበበ እንደምትሉኝ አምናለሁ። እግዚአብሔር ይባርካችሁ። ወደ እግዚአብሔር የምንመጣ ከሆነ ወገኖቼ በእምነትና በእምነት ብቻ ነው አይደለም? አሁንም አሁን እንደምትሉኝ አምናለሁ። በአሁኑ ሰዓት እንኳን ጌታ ኢየሱስ ክርስቶስ ወደ ልባችን በር ቀርቧል። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ራት ይበላል ይላል ጌታችን። ይህ ታላቅ ቃል ነው፣ ታላቅ ግብዣ ነው፣ ታላቅ ጥሪ ነው። ራእይ ምዕራፍ 3 ቁጥር 20ን በኋላ መመልከት ይቻላል። እኛ ማድረግ ያለብን ግን በእምነት የልባችንን በር መክፈት ብቻ ነው። ከኔና ከናንተ የሚጠበቀው ነገር ቢኖር ምንድነው ማለት ነው? የልባችንን በር በእምነት መክፈት ብቻ ነው። እኔና እናንተ በኢየሱስ ክርስቶስ አዳኝነት ስናምን አብርሃም በእምነት እንደጸደቀ ሁሉ እኛም እንጸድቃለን። እግዚአብሔር ይክበር ይመስገን። እስቲ ቁጥር 8ን እናንብብ። መጽሐፍም እግዚአብሔር አዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ተመልከቱ እንግዲህ ጥያቄው እዚህ ላይ ነው። እግዚአብሔር እንዴት አድርጎ ገና በመጀመሪያ በፍጥረት ዓለም ለአብርሃም ወንጌልን እንዴት ሰበከ ብላችሁ ትጠይቁ ይሆናል። እንግዲህ ይህንን ሐዋርያው ጳውሎስ ደግሞ እንዲህ ብሎ ይነግረናል። መጽሐፍም እግዚአብሔር አዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ሲል ስራ የሌለበት እምነት ብቻ ለአብርሃም በቂ ከሆነ ታዲያ እኔና እናንተ ሌላ ተጨማሪ ነገር የምንፈልገው ለምንድን ነው? የኔ ጥያቄ ይሄ ነው። አስተዋላችሁ? ስራ የሌለበት እምነት ብቻ ለአብርሃም በቂ ከሆነ እኔና እናንተ ሌላ ተጨማሪ ነገር የምንፈልገው ለምንድን ነው? ዛሬ የምታመልኩትን እስቲ ተመልከቱ። ዛሬ የምትታመኑበትን ነገር እስቲ ወዳጆቼ ዞር በሉና ተመልከቱ። ከልጁ ከኢየሱስ ክርስቶስ በቀር የምትታመኑበት ሌላ አምላክና ማልክት አላችሁን? አብርሃም ከእግዚአብሔር ዋጋን የተቀበለው ሕግን በመፈጸም ካልሆነ፣ ልብ በሉ፣ አብርሃም ከእግዚአብሔር ከአምላካችን ዋጋን የተቀበለው ሕግን በመፈጸም ካልሆነ እኛስ ሕግን በመጠበቅ ለመጽደቅ የምንሞክረው ለምንድን ነው? እግዚአብሔር ወንጌልን ለአብርሃም አስቀድሞ ሰበከ ይላል ጳውሎስ። ለመሆኑ መቼ ነበር እግዚአብሔር እንደዚያ ያደረገው? ጳውሎስ እንደሚነግረን ከሆነ እግዚአብሔር እንደዚያ ያደረገው አብርሃም የእምነት ሕይወትን በጀመረበት ጊዜ ነበር። አሁን ደግሞ በዘፍጥረት ምዕራፍ 22 ስለተጠቀሰውና በአብርሃም ሕይወት ማክተሚያ አካባቢ ስለሆነው ነገር ጳውሎስ ይናገራል። እግዚአብሔር ባዘዘው መሰረት አብርሃም ልጁን ይስሐቅን መስዋዕት ለማድረግ ተዘጋጅቷል። አብርሃም ይህን ለማድረግ የወሰነው እግዚአብሔር ይስሐቅን ከሞት ሊያስነሳው እንደሚችል በማመኑ ነበር። ይህንን በተመለከተ ዕብራውያን ምዕራፍ 11 ቁጥር 19ን በኋላ ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 19ን ተመልከቱ። እስቲ ቀጥሎ ደግሞ ለአብርሃም እምነት እግዚአብሔር የሰጠውን ምላሽ እንመልከት። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው እንዲህም አለው፣ እግዚአብሔር በራስህ የሚያለው ይላል፣ ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና በእውነት በረከትን ባርካለሁ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳላሸዋ አበዛዋለሁ ዘርህም የጠላቶቹን ደጅ ይወርሳል የምድርም አዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልና አይሏል ዘፍጥረት ምዕራፍ 22 ከቁጥር 15 እስከ 18 ያለውም በኋላ ተመልከቱ ዘፍጥረት ምዕራፍ 22 ከቁጥር 15 እስከ 18 ያለውን ስፍራ መመልከት ይቻላል ከዚህ መመልከት እንደሚቻለው ወገኖቼ እግዚአብሔር ለአብርሃም ወንጌልን የሰበከለት ልብ በሉ እግዚአብሔር ለአብርሃም አስቀድሞ ወንጌልን የሰበከለት ይስሐቅን መስዋዕት አድርጎ ለማቅረብ ፈቃደኛ ሆኖ በመገኘቱ ነው አይገርማችሁ ይህ ነው እንግዲህ ወንጌሉ ይገርመኛል እግዚአብሔር አጠራር እናንተም በምን አይነት ሁኔታ እንደጠራችሁ ታውቃላችሁ እኔንም እንዴት እንደጠራኝ አውቃለሁ እዚህ ላይ ጳውሎስ እንድናስተውለው የሚፈልገው ነገር አብርሃም ለእግዚአብሔር መታዘዙን ነው ልብ በሉ ወዳጆቼ ጳውሎስ እንድናስተውለው የሚፈልገው ትልቁ ቁም ነገር አብርሃም ለእግዚአብሔር መታዘዙን ነው በቃ ይህ ዋናው ትምህርታችን ነው አብርሃም ልጁ ይስሐቅን መስዋዕት አድርጎ እንዲያቀርብ በጠየቀው ጊዜ ለእግዚአብሔር ታዘዟል በይስሐቅ ላይ ምንም ነገር እንዳያደርግ ባዘዘው ጊዜ አብርሃም ለእግዚአብሔር እሺ ብሏል በእግዚአብሔር ላይ የነበረውን እምነት በተግባር አሳይቷል አንዳንድ ሰዎች አብርሃምን በተመለከተ አስተውሉና አድምጡኝ አንዳንድ ሰዎች አብርሃምን በተመለከተ ጳውሎስና ያዕቆብ በሚናገሩት መካከል ግጭት እንዳለ ይናገራሉ እናንተ ምናልባት ይህንን ጥያቄ በልባችሁ ውስጥ ብዙ ጊዜ ፈጥራችሁ ሊሆን ይችላል አብርሃም የጸደቀው በእምነት እንደነበር ጳውሎስ ይናገራል ተመልከቱ አብርሃም የጸደቀው በእምነት እንደሆነ ጳውሎስ ይናገራል ያዕቆብ ደግሞ በመልእክቱ አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? ይላል ያዕቆብ ምዕራፍ 2 ከቁጥር 20 እስከ 22 ያለውን ስፍራ ተመልከቱ ያዕቆብ ምዕራፍ 2 ከቁጥር 20 እስከ 22 ያለውን ስፍራ መመልከት ይቻላል ጆን ካልቪን እምነት ብቻውን ያድናል ያ የሚያድን እምነት ግን ብቻውን አይደለም ማለቱ ይጠቀስለታል በሌላ አነጋገር ወገኖቼ እኛን ወደ መዳን የሚያመጣን እምነት በልብ ውስጥ የሚከናወን ሲሆን ይህንንም ቶሎ ቶሎ ጻፍ አድርጉ እኛን ወደ መዳን የሚያመጣን እምነት በልብ ውስጥ የሚከናወን ሲሆን ተግባራዊ እምነት ግን የሚገለጠው በመልካም ሥራ ነው ማለት ነው። ተግባራዊ እምነት ግን የሚገለጠው በመልካም ሥራ ነው ማለት ነው። እዚህ ላይ ያዕቆብ የሚናገረው ስለ ሕግ ሥራ አይደለም። ይህንን እንድታስተውሉ ፈልጋለሁ። ብዙ ሰዎች ሐዋርያው ጳውሎስ የተናገረውና ያዕቆብ ደግሞ በመልእክቱ የተናገረው ነገር ይቃረናሉ እርስ በርሳቸው ወይም ይጋጫሉ ይላሉ። አይጋጩም። እንዲህ ነው ነገሩ። ያዕቆብ እየተናገረ ያለው ስለ እምነት ሥራ ነው። እውነተኛ እምነት በሥራ ይገለጣል። ልብ በሉ። እዚህ ላይ ያዕቆብ የሚናገረው ስለ ሕግ ሥራ አይደለም። ያዕቆብ እየተናገረ ያለው ስለ እምነት ሥራ ነው። እውነተኛ እምነት በሥራ ይገለጣል። አንዳንዶቻችን ሰውን የሚያድነው ሥራ ነው እንላለን። ይህ ግን ከፈረሱ በፊት ሰረገላውን ማስቀደም ያክል ነው። ከአብርሃም ሕይወት እንደተመለከትነው ወዳጆቼ እምነት ወደ ሥራ እንደሚመራ መረዳቱ በጣም አስፈላጊ ነው። እግዚአብሔር የጥልቅ የልባችንን ሐሳብና መሻት ስለሚያውቅ አስተዋላችሁ? እግዚአብሔር የጥልቅ ልባችንን ሐሳብና መሻት ስለሚያውቅ ከልባችን ኢየሱስ ክርስቶስን ጌታና ዳኛ አድርገን መቀበል አለመቀበላችንን እንኳን ይረዳል። የቤተ ክርስቲያን አባሎችን ማታለል እንችላለን። በቤተሰቦቻችን ወይም በጎረቤቶቻችን ፊት ያልሆነውን ሆነን እንታይ ወይም ደግሞ እንገኝ ይሆናል። እግዚአብሔርን ግን ልድገመው። እግዚአብሔርን ግን ወዳጆቼ በፍጹም ማታለል አንችልም። በቃ አብርሃምን በተመለከተ ያዕቆብ የተናገረውን ልብ አድርጋችሁ ብትመለከቱ ከሥራ የተለየች እምነት የሞተች ናት ሲል ደህንነት በሥራ ይገኛል ማለቱ እንዳልሆነ ትመለከታላችሁ። ያዕቆብ ይህን ያለው አብርሃም በእምነት መጽደቅን ለማስተባበል አልነበረም። ያዕቆብ ይህን የተናገረው አብርሃም መጽደቁን ለማስተባበል አልነበረም። በሌላ በኩል ደግሞ ይስሐቅን እንዲሰዋ እግዚአብሔር በጠየቀው ጊዜ አብርሃም ለእግዚአብሔር እሺ በማለት እምነቱን በተግባር አስመስክሯል። ያዕቆብ ስለ እምነት ከተናገረ በኋላ ወደ መደምደሚያው ላይ መጻፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ የእግዚአብሔር ወዳጅም ተባለ ይላል። ያዕቆብ ምዕራፍ 2 ቁጥር 23ን በኋላ መመልከት ይቻላል። ስለዚህም ወዳጆቼ በርጋታ ብንመረምረው ቃሉን ጳውሎስ በተናገረውና ያዕቆብ በተናገረው መካከል ምንም አይነት የሐሳብ ግጭት ወይም ልዩነት እንደሌለ እንረዳለን። ገላትያ ምዕራፍ 3 ቁጥር 9ን ተመልከቱ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። ዛሬም ቢሆን እግዚአብሔር አብርሃምን ባዳነበት ሁኔታ በርሱ የሚያምኑትን ሁሉ ሊያድናቸው ይችላል ያድናቸዋል። እግዚአብሔር ከኃጢአተኛው ሰው የሚጠይቀው ነገር ቢኖር እምነትን ብቻ ነው። እኛን ከኃጢአት ለማንጻት በልጁ በኢየሱስ ክርስቶስ በኩል ያደረገልንን ማመን ይኖርብናል። ገላትያ ምዕራፍ 3 ቁጥር 10ን ተመልከቱ። ከሕግ ሥራ የሆኑት ሁሉ በርግማን በታች ናቸውና በሕግ መጻፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ይላል። እዚህ ላይ ጸንቶ የማይኖር ወይም ደግሞ ወደፊት የማይቀጥል ወደፊት የማይገሰግስ የሚለውን ቃል ልብ አድርገን እንድናስተውል እፈልጋለሁ። በዚህ ክፍል ውስጥ ማለት ነው ሁላችንም እንደምናውቀው ወገኖቼ አንዳንድ ጊዜ ከሌላው ጊዜ በተለየ ሁኔታ ደስ ይለናል። ያኔ ከእግዚአብሔር ጋር መራመድ በጣም ይቀልልናል። እኔ ይህንንና ያንን ስላደረጉ እግዚአብሔር አዳነኝ ልንልም እንችላለን። ይሁን እንጂ ቃሉ በሕግ መጻፍ በተጻፉት ሁሉ ጸንቶ የማይኖር ሁሉ የተረገመ ነው ማለቱን ማስታወስ አለብን። ታዲያ ያለምንም ስህተት ወይም ጉለት ሙሉ በሙሉ ሕግን እየፈጸምን ነውን? ካልሆነ ደግሞ ሕጉ ይፈርድብናል ይኮንነናል ማለት ነው። አንድ በጣም የምወደው ጥሩ የወንጌል ሰባኪ ናውቃለሁ። ይህ ጓደኛዬ በትንሽ በትልቁ ሃሌሉያ ጌታ ይመስገን የማለት ልማድ ነበረው። ታዲያ አንድ ቀን ለመሆኑ ባልሽ ሁልጊዜ ሃሌሉያ ጌታ ይመስገን የሚያሰኝዎት ነው ወይ የሚኖረው በማለት አንድ ሰው ለባለቤቱ ላቀረበላት ጥያቄ ሚስቲቱ ስትመልስ እንደ ማንኛችንም ሁሉ እርሱም የራሱ ሕይወት ውጣ ውረድ አለበት ነበር ያለችው። የእርሷ መልስ አይገርማችሁምን? ወገኖቼ ሕግን በመጠበቅ ደህንነትን እናገኛለን ብላችሁ የምታስቡ ከሆነ ደስ ቢላችሁም ባይላችሁም ምንም አይነት ጉለት ሳይኖር ሕጉን መፈጸም ይኖርባችኋል። ለምሳሌ ያክል በአዲስ አበባ ከተማ ውስጥ ላለፉት 40 ዓመታት ኖር ያለው እንበል ምሳሌ ነው። በእነዚህም ረጅም ዓመታት ውስጥ አንድ ቀን ሕግን ተላልፌ ወይም አፍርሼ አላውቅም ልበል። ግን ዛሬ ጠዋት ለአንድ አገልግሎት በመኪናዬ እየበረርኩ እያለ የትራፊክ መብራት ጥሼ አለፍኩ። መቼም ሁላችንም እንደምናውቀው ሕጉ ላለፉት 40 ዓመታት ምንም በደል ያልተገኘብህ ሰው ስለሆነ የዛሬን በነጻ ለቀንሃል አይለኝም። እንደ ማንኛውም ሕግ ተላላፊ ሁሉ ቅጣቴን መቀበል አለብኝ። እድሜ ልኬን በሙሉ ምንም ጥፋት ሳልፈጽም ወይም የትኛውንም ሕግ ሳልተላለፍ ብኖር እንኳ ሕግን ሳትተላለፍ በመኖር ይህን ወይም ያንን እንሸልምሃለን የሚለኝ ትራፊክ ፖሊስ ፈጽሞ አይኖርም። በሌላ አነጋገር የጸባይ ዋንጫ አይሰጠኝም ማለቴ ነው። አንድ ሰው ሕግን በመጠበቁ ብቻ ሽልማት ወይም ሕይወት አያገኝም። ሕግ ወንጀለኛን ይቀጣል እንጂ ሕግ ፈጻሚውን አይሸልምም። እምነት ግን ሕይወትን ይሰጣል። ቁጥር 11ን በኋላ ተመልከቱ። ሌላው ቀርቶ ብሉይ ኪዳን እንኳ ሕግን በመጠበቅ ሰው ደህንነትን ማግኘት እንደማይችል ይናገራል። እስቲ ሕግን በመጠበቅ ደህንነትን አገኘው የሚል ሰው ካለ ደብዳቤ ይጻፍልኝ። እውነቴን ነው የምላችሁ፣ እስካሁን ድረስ ግን የሙሴን ሕግ በመጠበቅ ደህንነትን አገኘው የሚል ሰው ፈጽሞ አላጋጠመኝም ወይም ከጽሑፍም አላነበብኩም። ሁላችሁም እንደምታውቁት የሙሴ ሕግ ዋናው ነጥብ የመሥዋዕት አቀራረብ ሥርዓት ላይ ያተኮረ ነበር። በሕግ ሥርዓት ውስጥ ላሉት እንኳ የእግዚአብሔር ምሕረትና ጸጋ እንደበዛላቸው በመረዳቱ ሙሴ እጅግ ተደስቷል። ፊቱ ያበራውም በዚህ ምክንያት ነበር። ዕንባቆም ምዕራፍ 2 ቁጥር 4 ጻድቅ በእምነት ይኖራል ይላል። እንግዲህ አሁን ደግሞ አለፍ ብለን ቁጥር 12 እናንብብ። ሕግም ከእምነት አይደለም ነገር ግን የሚያደርገው ይኖርበታል ተብሏል። እንደ መጀመሪያ ሁሉ ይህንንም በሚገባ መረዳት ይኖርብናል። ደህንነትን ወይም ሕይወትን በተመለከተ እምነትና ሕግ ሁለት ተጻራሪ ነገሮች ናቸው። በሕግ የምትኖሩ ከሆነ በእምነት አትድኑም ማለት ነው። አስተውሉ። በሕግ የምትኖሩ ከሆነ ፈጽሞ በእምነት አትድኑም ማለት ነው። ተቃራኒ ስለሆኑ እነዚህን ሁለት ነገሮች ፈጽሞ ማጣመር አትችሉም። ወገኖቼ ሕግን በመጠበቅና በእምነት ደህንነትን እንደምናገኝ እግዚአብሔር አልነገረንም። ከሁለቱ አንዱን መምረጥ ይኖርባችኋል። ሐዋርያው ጳውሎስ ሲናገር ሕግም ከእምነት አይደለም ነገር ግን የሚያደርገው ይኖርበታል ብሏል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ቁጥር 13ን ይመለከቷል። ገላትያ ምዕራፍ 3 ቁጥር 13ን ልብ ይሏል። ክርስቶስ ከሕግ እርግማን ዋጀን፣ የሙሴ ሕግ ግን ይፈርድብናል፣ ይኮንነናል። ሕግን በመፈጸሜ የማገኘው ሽልማት ወይም ምስጋና የለም። ሕግን ተላላፊ ሆኜ ከተገኘው ግን ቅጣት እቀበላለሁ። በእንጨት የሚሰቀል ሁሉ የተረገመ ነው የሚለው ጥቅስ የተወሰደው ከብሉይ ኪዳን ሲሆን ወደፊት ከምንመለከተው ምክንያት የተነሳ ልናስተውለው የሚገባን ጥቅስ ነው። ይህ በእንጨት የሚሰቀል ሁሉ የተረገመ ነው የሚለው ጥቅስ እጅግ ጠቃሚና ልናስተውለው የሚገባን ስለሆነ በነገው ምሽት ክፍለ ጊዜያችን አብረን አንድ ላይ እንመለከታለን። ለዛሬው ያለን ትምህርት እዚህ ላይ ያበቃል። ደህና እደሩ።
እነት 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 ካለሽ ታምር ነካያለሽ። እነት 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 ካለ ጌታን ታየዋለሽ። የምስራች ማርያም ኢየሱስ በደጅ ነው። ያላዛር ጨለማ በርቶ ሊደምቅ ነው። የተጫነው ድንጋይ ይፈነጋገላል። የሞተው ወንድምሽ በሕይወት ይቆማል። የተጫነው ድንጋይ ፈነጋገላል። የሞተው ወንድምሽ በሕይወት ይቆማል። እምነት 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 ካለሽ ታምርን ታያለሽ። እምነት 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 ካለ ኢየሱስን ታያለሽ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።